ለእለተ ሐሙስ ነሐሴ 6 2013 ዓ.ም ምረት የጋቢና መሰናዷችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ መተላለፍ ጀምሯል። ሰላም ጤና ይስጥልኝ እንደምን አመሻችኋል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች አጠናቅረን አብረናችሁ ልናመሽ ተዘጋጅተናል። ከነዚህ መሃል በአፋር ክልል ጋሊኮማ መጠለያ ጣቢያ ላይ በደረሰ ጥቃት ህይወታቸውን ላጡ ሰዎች የክልሉ መንግስት የሶስት ቀን ብሔራዊ ሐዘን አውጇል።
እኔ ማንታ ሁለት ልጆች ነበር እኔ ሴት ልጅ ወለደ እኔን የሶስት አመት ህፃን አንተ ነበር አንደኛው እና ሚስቴ ሙታለች አንድ ህፃን ልጅ አሁን እዚህ ሆስፒታል ሶስት አመት ህፃን ልጅ ይዘዋል ነው።
በጥቃቱ ቤተሰቦቻቸውን ያጡ አዛውንትን ድምጽ ነው የሰማችሁት። በጥቃቱ ዙሪያ ያጠናቀር ነው ዘገባ በሚሸቱ ተካቷል።
እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታ ኃላፊነትም አለብን ችሎታውም ደግሞ አለን። ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ ያረግን አናባክም።
በአትላንቲክናው ምሽት እንግዳችን የነበሩትን በተለያዩ ዓለም አቀፍ ድርጅቶች የአመራር ክህሎት አሰልጣኝ ዶክተር የኔ አሰግድን የሰማችሁት። ከጋቢና ጋር የነበራቸው ቆይታ ክፍል 2 በምሽቱ ይደመጣል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች ተነቀሮችም ይኖሩናል። ጣም ያላቸው ሙዚቃዎችም እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ደሳለኝ መኮንን አብሮኛል። አሁን ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። ወደ ኤደን።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናመሽታችኋል። ናይጄሪያ ከሁለት ወራት እገዳ በኋላ ከማህበራዊ ድረገጾች መካከል አንዱ የሆነውን ትዊተርን ልትከፍት መሆኑን የሀገሪቱ የመረጃ ሚኒስቴር በትላንትናው ዕለት አስታወቁ። ትዊተር በናይጄሪያ ተዘግቶ የቆየው የሀገሪቱ ፕሬዝዳንት የጻፉትን ትዊት ከሰረዘባቸው በኋላ እንደነበረ ይታወሳል። የናይጄሪያ የመረጃ ሚኒስቴር ላይ መሐመድ ለጋዜጠኞች በሰጡት ቃል መልካም የሆነ ነገር እየመጣ ነው ያሉ ሲሆን ነገር ግን እገዳው መቼ እንደሚቆም አላስታወቁም። የትዊተር ተቋም ቃል አቀባይ የሆኑት ሳራ ሃርት ድርጅታቸው በቅርቡ ከናይጄሪያ መንግስት ጋር በእገዳው ዙሪያ መወያየቱን አስታውቀዋል። የአልጄሪያ ባለስልጣናት ከዋና ከተማዋ አልጀርስ በስተምስራቅ በኩል በሚገኘው የሀገሪቱ ክፍል ከ12 በላይ በሚሆኑ አውራጃዎች የተነሳው ከፍተኛ የሆነ የሰደድ እሳት በአቀጣጣዮች የተከሰተ ነው ሲሉ ከሰሱ። እስካሁን ድረስም እሳቱ የ65 ሰዎችን ህይወት እንደቀጠፈ የአልጄሪያ ቴሌቪዥን አስታውቋል። ማክሰኞና ትላንት ሮብ ዕለትም በቲዞ አዞ አካባቢ የተከሰቀሰው እሳትን ለማጥፋት የእሳት አደጋ ባለሙያዎች ወታደሮችና ህብረተሰቡ ጥረት ሲያደርጉ ውለዋል። የአልጄሪያ መገናኛ ብዙሃንም በ17 አውራጃዎች 79 ትላልቅ ቃጠሎች እንደተከሰቱ አስታውቋል። ሰኞ ዕለት እሳቱ ከጀመረ በኋላ ማክሰኞ በተለያዩ ቦታዎች መዛመቱን የሀገሪቱን የውስጥ ጉዳይ ሚኒስቴር ካሜል በልድጁዱ ቃጠሎ ሰሰራሽና በአቀጣጣዮች የተከሰተ ነው እንዲሉ አድርጓቸዋል። በተመሳሳይ የሀገሪቱ የደን ቢሮ ኃላፊ የሆኑት አሊ መሐመድ በቴሌቪዥን ቀርበው ማክሰኞ ዕለት የእሳት አደጋዎቹ በተመሳሳይ ሰዓት በተለያዩ ቦታዎች መከሰታቸውን የገለጹ ሲሆን ይህም ሁኔታዎቹ ሆን ተብለው የተፈጸሙ ናቸው የሚለውን ጥርጣሬ አበርትቶታል። የዩናይትድ ስቴትስ ሴኔት ትላንት ሮብ ዕለት በጠባብ ቁጥር የ3.5 ትሪሊየን የሴፍቲ ኔት በጀት እቅዱን አሳልፏል። እቅዱ የጤና፣ የቤተሰብ፣ የትምህርትና የአየር ንብረት መርሃ ግብሮችንም ያካትታል። እቅዱ በአብዛኛው የፕሬዝዳንት ጆ ባይደንን ሐሳቦች የሚያስቀድም ሲሆን ድጋፍ ያገኘው በዲሞክራ ቶች ነው። እቅዱ 50-49 በሆነ ምርጫ በጠባቡ ሊያልፍም ችሏል። የሴኔቱ የአብላጫዎች መሪ ቻክ ሹመር ይሄ የበጀት መፍትሄ በአሜሪካ ታሪክ ውስጥ በአሜሪካውያን ስራ ላይ፣ ቤተሰቦች ላይና በአካባቢ ጥበቃ ላይ የፈሰሰ ታሪካዊ የሆነ መዋለ ንዋይ ነው ሲሉ ጠርተውታል። በተጨማሪም ሹመር በትዊተር ገጻቸው ላይ አንድ ተራ የአሜሪካ ዜጋ ምጣኔ ሀብታችን የሚሰራበት ሁኔታ ነው፣ ትውልዱን የሚያሸጋግርና እኛንም መስመር የሚያስይዘን ነው ሲሉ ጽፈዋል። በአንጻሩ የሴኔት ሪፐብሊካኖች መሪ ሚች ማኮኔል ማክሰኞ ዕለት ከምርጫው በፊት ሴኔቱ ፊት ባደረጉት ንግግር በሴኔቱ ውስጥ አነስተኛ ቁጥር ያላቸው ሪፐብሊካን አብላጫዎቹን ዴሞክራቶች ለማስቆም ድምጽ አንሷቸዋል ያሉ ሲሆን ነገር ግን የወጣውን ሕግ አፍ የሚያስከፍትና አስደንጋጭ ሲሉ ጠርተውታል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታምሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ያዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የሬዲዮ መገናኛ ሞገዶች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የአፋር ብሔራዊ ክልል ምክር ቤት በጋሊኮማ መጠለያ ጣቢያ ሳሉ በህወሓት ጥቃት ህይወታቸውን አጡ ላላቸው ከ200 በላይ ንጹሃን ዜጎች የሶስት ቀናት የሐዘን ጊዜ አውጇል። የአሜሪካ ድምጽ ያነጋገራቸው አንድ ልጃቸውና የትዳር አጋራቸው በጥቃቱ የተገደሉባቸው አባትም ጥቃቱን አረመናዊ ተግባር ሲሉ አውግዘውታል። በአፋር ጋሊኮማ መጠለያ ጣቢያ በተጠለሉ ተፈናቃዮች ላይ በተሰነዘረው ወታደራዊ ጥቃት ጉዳት የደረሰባቸው ከ40 እስከ 46 የሚደርሱ ሰዎች በዱፍቲ ሪፈራል ሆስፒታል ህክምና ያገኙ መሆናቸውን ከሆስፒታሉ የተገኘው መረጃ ያመለክታል። መስፍን አራጌ ዝርዝራለሁ።
የክልሉ ምክር ቤት አፈጉባኤ አሚና ሴኮን የተከሰሰው የክልሉ መንግስት ኮሙኒኬሽን ጉዳይ ጽፈት ቤት ጥቃቱን ታሪክ የማይረሳው ነው ማለታቸውን አስነብበዋል። ህወሓት ድንገት በከፈተው የከባድ መሳሪያ ጥቃት 107 ህጻናት፣ 89 ሴቶችና 44 አዛውንቶች ህይወታቸው ያለፈበት፣ በርካቶች የተጎዱበት፣ በመጋዘን ውስጥ የነበረ አስቸኳይ የእርዳታ ምግብ ሙሉ በሙሉ የወደመበት መሆኑን የገለጹት አፈጉባኤዋ የተፈጸመውን ኢሰብአዊ ድርጊት ኢትዮጵያውያን እንዲያወግዙና እንዲቃወሙ ጥሪ አስተላልፈዋል። ከዛሬ ጀምሮ ለሶስት ቀናት በሚዘልቁ የሐዘን ቀን የክልሉ መንግስት ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ወስኗል። የዱክቲ ፈራል ሆስፒታል ስራ አስኪያጅ ዶክተር መሐመድ ይስፍ ለአሜሪካ ድምጽ ሬዲዮ እንደገለጹት ሐምሌ 28 ተሰነዘረ በተባለው ጥቃት በተለይ ህጻናት፣ ሴቶችና አዛውንቶች ጉዳት ደርሶባቸው ወደ ሆስፒታሉ መጥተዋል።
ሐሙስ ማታ መምጣት ጀመሩ። በአምቡላንስ በተለያዩ መኪናዎች መንገድም ስለምርቅ 200 ምናምን ኪሎ ሜትር ላይ ርቀት ስላለው ከዛ የተወሰኑ ደግሞ ጠዋት መጡና አብዛኛው ደግሞ የደረሱ ህጻናትና ሴቶች ናቸው። በእርግጥ ወንዶች አሉ፣ እድሜ የገፉም አሉ። አንድ በአካላዊ ያናቸው እኔ ራስ ያየኋቸው አይናቸው ተጎዱ 70 ምናምን ዓመት አዛውንት ነበሩ እና እኛ ጋር ከ40 እስከ 46 የሚሆኑ ነው የመጡት።
ጉዳት የደረሰባቸው
ህክምናቸውን እየተከታተሉ ሳለ ህይወታቸው ያለፈ መኖራቸውን ጠቁመው የጤና መሻሻል ያሳዩት ከሆስፒታል እንዲወጡ መደረጋቸውንም ገልጸዋል።
አፍሮቱ እዛው ያው ክትትል እያደረግን ነው ያረፉና
ህይወታቸው አለፈ
አለፈ። ቀላል ጉዳት ያላቸው የወጡ አሉ። ትናንት ወደ ስቴት ህክምና ላይ ያሉ አሉ። ሁለት ኦፕራሲዮን የተደረገም ህጻንም አለ እስከማስታውሰው ድረስ። ከዛ ተጨማሪ ይመጣል ብለን ስንጠብቅ አብዛኛው ዘው ላይ እንደሞቱ እና መንገድ ላይም የሞቱም እንዳሉ መድረስ እንዳልተቻለ ነው የተነገረ። ሁለት ሪፈር ተልቋል ወደ አዲስ አበባ። ከባድ ጉዳት ያለባቸው እዚህ ሰዓት በህይወት ይኖሩ አይኖሩም እናውቀው ነገር የለም።
ከለዋ ከተማ ውስጥ ነዋሪ የሆኑት አንድ አባት ጁንታ ሲሉ የጠሩት የህወሓት ኃይል መኖሪያ አካባቢያቸውን በወታደራዊ ጥቃት ሲቆጣጠር ቤተሰቦቻቸውን ይዘው በአቅራቢያቸው ወደሚገኙ ጋሊኮማ መጠለያ ጣቢያ መሰደዳቸውን ያስታውሳሉ።
እኔ እዛ ከልዋንም ከተማ ነው የሚኖረው እና እዛ ባለፈው የገባል ጊዜ እነሱ ይሄ ከባድ መሳሪያ ምናምን ይመታል ይሄ ጁንታ ከዛ ይመታል ጊዜ ወደዚህ ወደ ፋንቲረሱን ይባላል ይሄ ጋሊኮማ ከበሌ ይባላል። እዛ ከበሌ ማዕከል ነው የተተለለው እኛ ከዛ ከከተማ ማዕከል መጥቶ ማለት
ተተለላችሁ እዛ?
ከጥቃት ሸሽተው መጠለያ ጣቢያ ላይ ያረፉት አባትና ቤተሰቦቻቸው ግን የፈሩት ተከትሏቸው እንደመጣ ይናገራሉ። ባረፉበት መጠለያ ላይ የተጣለ ከባድ መሳሪያ የባለቤታቸውንና የአንድ ልጃቸውን ህይወት እንደነጠቀ፣ የሌላ ልጃቸውን አካል ደግሞ እንደጎዳ ልጃቸውን ከሚያስታምሙበት ዱብ ሪፈራል ሆስፒታል ሆኖ ለአሜሪካ ድምጽ ሬዲዮ አስታውቀዋል።
እኔ በጣም ተኝቶ ነበር ለሊት 9 ሰዓትና እዛ ከኛ ጋራ ብዙ ሰዎች አለ እዛ የተፈናቀለ ከካሉዋንና እዛ ከያለው ወደዚህ የመጣ ሰው ምናምን እዛ ብዙ ነበር ለሊት ተኝቶ ሴታ ህፃን አለ ሽማግሌ አለ እኛም አለ ወንዱ። ከዛ ተኝቷል ጊዜ ሌሊት 9 ሰዓት ከባድ መሳሪያ ይተኩሳል። ይሄ እኛ አይተን ማናችስ ድምፅ ምናምን እንደ ትልቅ ነው የሚጮኸው።
ማን ነው የሚተኩሰው?
ይሄ በትግራይ በኩል የመጣ ጁንታ የተኮሰ 9 ሰዓት መጣ ተኮሰ። እንቅልፍ ተኝተ ነበረ እኛ። ከዛ ከባድ መሳሪያ ተኮከሰ። በቃ እንዳለ ህዝብ የሚገባባት ጠፋ። እሳት ነው ውሃ ነው በቃ ምን ይላል የገባ ጫካ በቃ እዛ ማዕከል የነበረ ትላስር ይሄ ምንድን ነው የሚባለው ሸራ ውስጥ ተኝቶ ነበረ እኛ። ዝናብ ምናምን ይጥላል እዛ
ሸራ ውስጥ ነበራችሁ?
ሸራ ውስጥ ተተልሎ ነበረ እኛ። ባዛ እኔ ማንታ ሁለት ልጆች ነበር እኔ ሴት ልጆች ወለደ እኔ ምስ የሶስት አመት ህፃናት ነበር አንደኛው እና ሚስቴ ሙታለች አንድ ህፃን ልጅ አሁን እዚህ ሆስፒታል ሶስት አመት ይዛል ልጅ ይባላል ነው
ከህዋት በኩል መሆኑን በምን አረጋግጣችሁ የተተኮሰው
እኛ አሁን ይሄ አፋር ዳጓል መረጃ ምናምን የሚለውጡ ማለት ነው አሁን እነሱ የተኮሰበት አካባቢ ጭራሽ አፋር ነው እንጂ ያለው ሌላ መንግስት አካል የለም ሲቪል ነው ያለው እዚህ የተሰበሰበ ማለት ነው ጋሊኮ ማለት ያለ መንግስት ኃይል የለም ካጋጅ መጣ ጊዜ ሌሊት ላይ ከባባር መሳሪያ በቃ እንዳለ ፈጅ በቃ እዛ ተኮሰ ከባባር መሳሪያ ሌሊት መጣ በቃ በእንቅልፍ የተኛበት ከከልዋን ከተማ በኩል ይመጣል እዛ ከልዋን ከተማ የተቆጣጠረው እሱ ቆይቷል አሁን ከዛ ከከልዋን ከተማ በኩል የኛ እየተፈናቀለ ማለት ነው እዛ ከልዋን እነሱ ሲገባ ነው ያመለጠኛ አሁን እዚህ ላይ ባለ ይሄ ሰራ ውስጥ ተጣልሏል እኛ ሌሊት ተኝቷል ሁላ እዛ ምግብ ምናምን የሚሰጥበት ቦታ ነበር ከዛ ተሰብስበዋል በቃ ሌሊት ይመጣል ከባባር መሳሪያ ተኩሳል ህዝብ እንዳለ ተደናበረ በቃ ይችማግሌ ምናምን ይሞቷል በቃ ሚስትና ህፃን ልጅ ሞቷል
ዳጉ በአፋር አካባቢ በስፋት የሚታወቀና ዘመናትን የተሻገረ የዳበረ የመረጃ ልውውጥ ባህል ነው ከመታት ቆይታ በኋላ ልጅ ማግኘት ልማቸው ኡን እንደሆነላችሁ የሚናገሩት አባት ባልጠበቁት ሁኔታ ልጃቸውንም የተዳራጋራቸውንም በማጣታቸው የመንፈስ መረበሽ ውስጥ ገብቻለሁ ይላሉ
አምስት አመት ሙሉ ሚስቴ ጋር ተጋብተው አልወለድም ነበር ሁለት ሶስት አመት በፊት ነው የወለደው ሁለት አመት ሳይወልድ ቆይቶ ማንጣ ነበር የወለደው ሞት አሁን በቃ ሚስቴ ሚታሊ ጀምቷል አሁን ሚታሊ ብቻ ነው ቀራ ያለ ወላጅ ቀራ አሁን በቃ ህዝብ ጫረተ እዚህ አካባቢ አሁን እንደው ይሄን አባ ይሄ ወደዛ ይሄ አርሚ ማንካል ነው በቃ እንደው መጥፋት ነው ይሄ ለሀገር ካንሰር ነው በቃ መጥፋት ነው አላህ ይቅር አይበላችሁ
በንጹሃን ተፈናቃዮች ላይ ደርሷል ያሉትን ወታደራዊ ጥቃትም አረመኔያዊ ተግባር ብለውታል
ይሄ የሰው ባህሪ የሌለው ይሄ እንስሳት ባህሪ የሌለው ራሱ ይሄ ካረመኒ ነው ይሄ ባህሪ ያለ እንጂ ሰው ሰው እንደዚህ አይጨርስም እንደው ጨርሷል እኛ ህዝብ ጨርሷል በቃ አፋር ሙቷል ወደ 300 ይጠጋል 200 ምናምን ይሆናል ህዝብ ይሞት በቃ ይታል ሽማግሌ ሴት ምናምን ሁሉ አብሮ ይሞት
ከያሎ ከሎና ገታ አካባቢዎች የተፈናቀሉ 30000 ሰዎች ሰፍረውበታል በተባለው የጋሊኮማ መጠለያ ጣቢያ ላይ ከህዋት ተተኮሰ በተባለ ከባድ መሳሪያ ከ200 ሰዎች በላይ በመሞታቸውና ወደ 50 የሚጠጉት አስከሬናቸው እስካሁን አለመገኘቱን የክልሉ ሴቶችና ህጻናት ቢሮ ኃላፊ አይሻ ይሱፍ ለአሜሪካ ድምጽ ሬዲዮ ትናንት ገልጸው ነበር የህዋት ቃል አቀባዩ ጌታቸው ረዳ በትዊተር ገጻቸው አስተላልፈውታል በተባለው መልእክት ግን ጋሊኮማ ላይ ምግብ የተከማቸባቸውን ማጋዘኖች ያቃጠሉት ጥቃት ሰንዝሮ በመሸሽ ላይ የነበሩት የመንግስት ኃይሎች ናቸው ብለዋል የኢትዮጵያ ሰብአዊ መብቶች ኮሚሽንም በአፋር ክልል ጉሊና ወረዳ ጋሊኮማ ቀበሌ በሚገኙ ጤና ጣቢያዎችና ትምህርት ቤቶች ላይ በደረሰ ጥቃት በርካታ ቁጥር ያላቸው ህጻናትን ጨምሮ በመቶዎች የሚቆጠሩ የሀገር ውስጥ ተፈናቃዮች መገደላቸው ሪፖርት ከተደረገ በኋላ በአሁኑ ወቅት ለተጎጂዎቹ የህክምና እርዳታ በሚደረግባቸው አካባቢዎች ክትትል የሚያደርግ ቡድን እንዳሰማራ በይፋ ይገልጹ አስነብቧል። ኮሚሽኑ ግጭት ባገረሸባቸው የአማራ ክልል አካባቢዎች ስላለው ሁኔታም ክትትል እያደረገ መሆኑን ጠቅሶ በግጭቱ ሳቢያ አደጋ ላይ የወደቁ ንጹሃን ሰዎች ቁጥር እየጨመረ መምጣቱ እንዳሳሰበው አስታውቋል። በግጭቱ ውስጥ ተሳትፈዋል ላላቸው አካላትም ባስተላለፈው መልእክት ሀገራዊም ሆነ ዓለም አቀፍ የሰብአዊ መብቶች ድንጋጌዎችና በጦርነት ህግና መርሆች የተጣለባቸውን ግዴታ እንዲያከብሩ አሳስቧል። ንጹሃን ዜጎችንና ታሪካዊ ቅርሶችን ጨምሮ የህዝብ መሰረተ ልማቶች ኢላማ እንዳይሆኑም አሳስቧል። ይህ በእንዲህ እንዳለ በወልዲያና አካባቢው በቀጠለው ወታደራዊ ግጭት ከአካባቢያቸው ተፈናቅለው ወደ ወጫሌ፣ ሐይቅ፣ ደሴና ኮምቦልቻ ከተሞች በርካታ ሰዎች እየመጡ መሆናቸው ታውቋል። የስልክ መስመር መቋረጡን ተከትሎ ጥለዋቸው የመጡት ቤተሰቦቻቸው የሚገኙበትን የደህንነት ሁኔታ አለማወቃቸው እንዳሳሰባቸው ለአሜሪካ ድምጽ ሬዲዮ የተናገሩት አስተያየት ሰጪዎች ትኩረት ለወልዲያ የሚል መልእክትም አስተላልፈዋል። የደሴ ከተማ አስተዳደር ወደ ከተማው የሚገባው ተፈናቃይ ቁጥር በመጨመሩና በወቅታዊ የጸጥታ ጉዳይ ምክንያት ከተናንት ጀምሮ ሰዓት ላፊ ያወጀ ሲሆን በአዋጁ መሰረት ለጸጥታ ተግባር ከተሰማሩት ውጭ ማንኛውም ሰው ከምሽቱ 2 ሰዓት በኋላ እንዲንቀሳቀስ አይፈቀድለትም። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
መስፍንን ለዘገባው እናመሰግናለን። በትላንትናው ምሽት ዝግጅታችን በተለያዩ ዓለም አቀፍ ተቋማት የአመራር ክህሎት ሲያሰለጥኑ ከቆዩት ዶክተር የኔ አሰግድ ጋር ቆይታ ጀምረን ነበር። ዶክተር የኔ ከዚህ ቀደም 3 መጽሐፍትንና ሌሎች ጥናታዊ ጽሑፎችን ያቀረቡ ሲሆን በቴዴክስ ጆሃንስበርግ ንግግር አድርገዋል። በቅርቡ ደግሞ 4ኛ መጽሐፋቸው የሆነውን ሊዲንግ ዊዝ ሃርት ወይም ከልብ መምራት የተሰኘ መጽሐፍ አሳትመዋል። መጽሐፉ የተለያዩ የአፍሪካ ሀገራት መሪዎችን ልምድ ያካተተ ሲሆን በግላቸው ያዩትን የህይወት ክህሎትና ያመራር ልቀትን ማካተል። ዶክተር የሚያሰግድ ከኤደን ገረመው ጋር የነበራቸው ውይይት ይቀጥላል።
እርግጥ እያንዳንዱ ያው በየራሳቸው ህይወት በየራሳቸው ስራ መሪዎች ናቸው ማለት አሁን ሻናን እርግጥ የተባበሩት መንግስታት ሰራሪያ ነበሩ አመራጭ ሎታቸው አይደለም ግን ሌላ አሁን ባለም የታወቀ ዩሱንዱር ያው እንደምታውቁ ነው የሴኔጋል የታወቀ ባለም የታወቀ እንደዚህ አይነትም ሰው በሙዚቀኛነቱ መሪ ነው።
የአፍሪካውያን የአመራር ክህሎት ወይም የአፍሪካውያን የአመራር ዘይቤ ከሌላው ዓለም በምን ይለያል?
ያው አመራር አመራር ነው። የአመራር ችሎታ የአመራር ችሎታ ነው። ምንም ከየትም ሀገር ብንሆን ምንም ጾታ ብንሆንም አመራር ችሎታ አመራር ችሎታ ነው። ግን ጠለቅ ብለን ካየነው አፍሪካን ላይ ምንድነው የሚለየን ብንል እንደው ትህትና ይለየናል። እኔ እንደሚመስለኝ አፍሪካ ውስጥ መሪዎቻችን ትህትና አላቸው። እዛ ግን ከዛ ውጭ ግን ብዙ የሚለየን ነገር የለም። አንዳንዴ ግን ይሄ ትህትና የአመራር ችሎታቸውን ወይ ደግሞ ቁርጥ ያለ ውሳኔ የመወሰን ችሎታቸውን ያዳክምባቸው ይችላል። ይሄ ነው እንግዲህ ብዬ የማስበው።
እሺ፣ በመጽሐፉ ላይ ከተጠቀሱ ሰዎች መካከል የቀድሞው የቡርኪና ፋሶን ፕሬዝዳንትና የነጻነት ታጋይ ተብለው የሚጠቀሱት የቶማስ ሳንካራ ወዳጅ የሆኑት ባለስልጣን ሴት አንዷ ናቸው። እዛ ላይ ሳቸው ከቶማስ ሳንካራ ጋር አብሮ በሰሩበት ጊዜ ያስተዋሉት ነገር እርሱ ጽፈውታልና እስቲ ጥቂት ስለዚህ ነገር አጫውቱኝ።
እንግዲህ እሳቸው ማዳም ጆዜፊን ወድራጎ ነው የሚባለው። እሳቸውን ሳገኛቸው ብዙ አመት ነው ማቃቸው። ቶማስ ሳንካራና የነበሩት እንዳለ ካቢኔቱ እንዳለ በተገደለበት ሰዓት እሳቸው ያልተገደሉበት ምክንያት ለምንድነው? ሌላ ስብሰባ ነበራቸው ሌላ ቦታና እዛ ስብሰባ ላይ ስላልተገኙ ብቻ ነው በህይወት ያሉት እስካሁን። ስለዚህ ከዛ ነው የሚጀምረው። አሁን ከቶማስ ሳንካራ ጋር በጣም በቅርብ ይሰሩ ነበር ከፕሬዝዳንት ሳንካራ ጋር። ፕሬዝዳንት ሳንካራ ሲገደሉ 37 አመታቸው ነው። የተገደሉበት ምክንያት ለምንድን ነው? ብዙ ነገር አንቀሳቀሱ። አሁን ምን ይሉ ነበር? እኛ ቡርኪና ፋሶ ደሃ ሀገር ናት። መርሴዲስ ለሚኒስትር አይቻልም። ሁላችንም ባለን በቤት መኪናና በብስክሌት ነው የምንሄደው ብሎ አወጁ። በጣም ለህዝቡ ያስቡ ነበር። ከዛ ሚኒስትሮቹ ምን ይሏቸው ነበር? የሆነ ፕሮግራም ወይ አንዳንድ ነገሮች በሚጻፉ ጊዜ ኦኬ እንሂድ ይሉና ገበያ ጋር ይሄዱና ገበያ ላይ ካሉት ሴቶች ጋር ቁሳቁስ ከሚሸጡት ጋር እሺ አስረዷቸው። እነሱ ከገባቸው ይሆናል፣ ካልገባቸው ደግሞ ተመልሳችሁ እንደገና ትጽፋላችሁ ይሏቸው ነበር። ይሄ ለምንድን ነበር እንደዚህ የሚያደርጉት? አንዳንድ ጊዜ ፖሊሲ ሲጻፍ ብዙ ዙሪያ ጥምጥም እናበዛለን እና መጨረሻ ላይ ምን እንደምንልም አናውቀው። እናሳቸው ፕሬዚዳንት ሳንካራ ያንን አይፈልጉም። ቀጥተኛ በቃ ቀጥ ያለ ነገር ነበር የሚፈልጉት። ያው ተገደሉ እና እኚህ ማዳም ጆዜፊን ወድሪያጎ የሆነው ምንድን ነው የሆነ ጊዜ እንደገና የዛሬ 3-4 አመት ይሆናል እና ተገናኝተን በዛን ጊዜ ደግሞ የፍትህ ሚኒስቴር ሆነው ነበረ ማዳም ወድሪያጎ። ስንገናኝ ሀገር ምስሜ ነው ያሉኝ። ዞሮ ዞሮ ይኸው ከ30 አመት በኋላ ፍትህ ሚኒስቴር ሆኜ ተመልሼ መጣሁ ሀገሬ። መጀመሪያ ደግሞ የተሰጠኝ ፋይል የፕሬዚዳንቴን የወል መቃብር ማስከፈትና የሚያስፈልገውን ምርመራ የማድረግ ነው። ሲነግሩኝ ምንድን ነው የሚያሳዝንሽ ነገር አሉኝ፣ አጽሙ ሲመረመሩ ጥይቶቹ እንዳለ የተገኙት እዚህ ወደ ደረታቸው ከላይና ብብት ውስጥ ነበር። ይሄ ማለት ምንድን ነው? እጃቸውን ሰጥተው ነበረ ሲገሏቸው። በጣም ያሳዝናል። እኔ አሁን እነ ቶማስ ሳንካራን ሳስብ በምንም ምክንያት እጅ መስጠት አንችልም። በምንም ምክንያት እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን። ችሎታውም ደግሞ አለን። ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክ ነው።
በመጽሐፉ በተለያዩ ቦታዎች ላይ የሴት አያቶትን አንስተዋልና እንደውም ሀገር በቀል እውቀትን መቀበልም አብሮ ተነስቷልና እሳቸው በተደጋጋሚ የተነሱት ከምን አንጻር ነው? ካመራር ጋር ምን ያያይዛቸዋል?
አያቴ አልማዝ ኃይለማርያም ይባላሉ እና እሳቸው የኔ አያት ስለነበሩ እድለኛ ነኝ። ለምን ከአያቴ ጥላ ስር ነው ያደግኩት። ወደ ውጭ እስክኔ ድረስ እስከ 8-9 አመት እስከሆነ ድረስ ኦልሞስት 24 ሰዓት አብረን ያሳለፍ ነው። ሁሌ ከእሷ ስር አልጠፋም። እና እሷ ላይ የማየው ምንድን ነው? ሰውን ስታነጋግር በደግ አይነ ነው የምታነጋግረው። ድምጿ አይከብድም። ትልቅ ባለስልጣን ሰው ቢሆን፣ መንገድ ላይ የኔ ቢጤ ቢሆን፣ መንገድ ላይ ባለሱቅ በደረቴ ቢሆን፣ ሁሉንም ሰው እንደ ንጉስ ነው የምትቀበለው። እንደ ንጉስ እንደ ንግስት ነው የምትቀበለው። ማንንም ሰው ማንንም ተናግሮ አያውቅም። ሰው የሚከበረው ደግሞ የቤቱ ባለቤት ልጆች ስለሆኑ ሳይሆን በስራችን በእድሜያችን ሁሉንም ሰው ጋሼ እትዬ ብለን ያደግነው። ያ የመጣው ከየት ነው? ከአቴን የመጣው እንደ ሰውነቱ ነበር የምትቀበለው እያንዳንዱን ሰው። እርግጥ እንደ ንጉስ እንደ ንግስት ብታከብረውም ሰው መሆኑንም እያስተዋለች ነው። ሰው ስለሆነ ደግሞ መሳሳት እንደሚችልም እያስተዋለች ነው። ያ ሰውም ደግሞ ከተሳሳተ ይቅር እያለች ነው።
በመጽሐፉ ላይ ሌላ የተነሳው ነገር ደግሞ የዕለት ተዕለት የህይወት ምርጫ ነው። የዕለት ተዕለት ምርጫችን በህይወታችን ላይ ስላለው ተጽዕኖና አጠቃላይ እርሶም መጨመር የሚፈልጉት ነገር ካለ አያይዘው ይንገሩኝ።
አንድ አገር ውስጥ እንደ አንድ ቤተሰብ እናስበው። አንድ ቤተሰብ ውስጥ ችግር ሲፈጠር አሁን አንድ ቡድን ብቻ አይደለም ጥፋተኛ። ሁላችንም ላይ ጉድለት ሊኖር ይችላል፣ ደካማ ጎን ሊኖር ይችላል፣ ጥፋት ሊኖር ይችላል። እኔ ግን የራሴን ጥፋት፣ የራሴን ጉድለት፣ የራሴን ድካም ካልተቀበልኩኝ፣ የሌላው ላይ ካተኮርኩኝ መፍትሄ ሊኖር አይችልም። ስለዚህ አሁን በሀገራችን ባለው ሁኔታ የጋራ መፍትሄ ለሀገራችን የምንፈልግ ከሆነ እያንዳንዳችን ወደፊት እያንዳንዳችን ሀገራችን እኮ ብትኖርልን ብታድግልን እንደፈለግን እንደልባችን እንድንኖርባት ከፈለግን ሁላችንም የጋራ መፍትሄ መፈለግ አለብን። ያ ጋራ መፍትሄ ምን ማለት ነው? ሁሉም ሰው በሌላው ያለውን ጥፋት ብቻ መመራመር ሳይሆን በራሳችንም ያለብንን ጥፋት አንድ ላይ ያንን መፍታት መቻል አለብን። ግን የማዳመጥ ችሎታ ሲባል ኦኬ፣ ሁላችንም እናቃለን ማዳመጥ ያስፈልጋል። ግን ስንታችንን እውነት ማዳመጥ የምንችለው? ስንታችንን እውነት እኔ የራሴን የማዳመጥ ችሎታ አዳብራለሁ ብዬ ስራዬ ብዬ እዛ ላይ አተኩሬ የምሰራው ስንቶቻችንን እንደዛ አርገን ራሳችንን ማሳደግ የምንሞክረው? ህይወታችንን ቀጥ አርገን የመምራት ግዴታም ኃላፊነትም አለብን፣ ችሎታውም ደግሞ አለን።
ዶክተር የሚያሰግድ ከአሜሪካ ድምጽ ጋር ለነበሩት ቆይታ አመሰግናለሁ።
አመሰግናለሁ። አድማጮቻችንንም ደግሞ በጣም አመሰግናለሁ ስላለ
ዶክተር የሚያሰግድ ለነበራቸው ቆይታ እናመሰግናለን። ከመጽሐፉ ጠቃሚ ልምዶችን እንደምታገኙ ተስፋ እናደርጋለን። ጋቢና ቪኦኤ ከአሜሪካ ድምጽ መተላለፉን ይቀጥላል። የፋሽን ኢንዱስትሪውና በዛው ውስጥ የሚሰሩ ሞዴሎች በአለም ያለውን ዑነታ ያንጸባርቁ ይገባል በሚል መርህ የተቋቋመው ዊስፒክ የተሰኘ የሞዴሊንግ ድርጅት መስራች ብሪያና ማሪያ በድርጅቱ አማካኝነት የተለያየ ስብዕና ያላቸው የተለያዩ የህብረተሰብ ክፍሎችን የሚያንጸባርቁ ሰዎችን ታበረታታለች። በዚህ ዙሪያ ካሪና ባፍራጂን የላከችልንን ዘገባ በዚህ መልኩ አቀናብራለሁ። ባለፉት ጥቂት አስርት አመታት ውስጥ በሞዴሊንግ ሙያ ውስጥ የሚሰማሩ ሰዎች አይነት እየሰፋ ሄዶ በእድሜ በዘርና በመጠን የተለያዩ ሰዎችን ማካተት ጀምሯል። ሆኖም ዊስፒክ የተሰኘው የሞዴሊንግ ኤጀንሲ መስራች የሆነችው ብሪያና ማሪያ ድርጅቶች ይህን ልዩነት በአግባቡ እየተጠቀሙበት አይደለም ትላለች። ለዛም ነው ማሪያ በ2004 ዓ.ም ምረት የራሷን ድርጅት የከፈተችው።
When I started WeSpeak,
WeSpeak የተሰኘውን ድርጅት ስከፍት የእድሜ እኩያዬ የምትሆን ሴት የሰጠችኝን ምላሽ በተለየ ሁኔታ አስታውሳለሁ። ይሄ የሚሆን ነገር አይደለም ነበር ያለችኝ። የሰበሰብሻቸው የቦርድ አባላት የተሰባጠሩ ናቸው። ከፍት ያለ የሰውነት መጠን ላላቸው ሰዎች የሚሰራ ነው። እንደሱ አይነት ድርጅቶች ደግሞ አሉ አለችኝ። እኔ ግን ዝም ብዬ ሳይን ቀጠልኩ። ይሄ የሰውነታቸው መጠን ከፍ ላለ ሰዎች ተብሎ የተከፈተ ድርጅት አይደለም። ይሄ ሁላችንም ተሰባስበን እራሳችንን የምናከብርበት ነው።
ዛሬ ማሪያ የተለያየ የሰውነት መጠን፣ ቁመት፣ ጾታና ዘር ካላቸው 130 ሞዴሎች ጋር ትሰራለች። በድርጅቱ ዳውን ሲንድረም የተሰኘ የአይምሮ ጤና መጓደል ወይም የተለያየ የቆዳ ችግር ያለባቸው ሞዴሎች ያሉ ሲሆን ሁሉም ራሳቸውን በመጽሔቶች ሽፋን ላይ፣ በማስታወቂያዎችና በፋሽን ማሳያ መድረኮች ላይ ማግኘት ይችላሉ። ስለ እኩልነትና በሰውነት ዙሪያ ሊኖሩ ስለሚገባቸው አውንታዊ አስተሳሰቦችም መልእክት ያስተላልፋሉ። በዩናይትድ ስቴትስ ዋሽንግተን ዲሲ ከተማ ውስጥ የምትኖረው ሞዴል ዳንኤል ሳውተር በፋሽኑ ኢንዱስትሪ ውስጥ ልዩነትን ማክበር የሚገባበት ጊዜ ነው ትላለች።
having more diverse models.
በቁመት በመጠን በአይነት በጾታ በዘር ሁሉን ያካተተ ልዩነት ደስ ይላል። ይህ ከዚህ በፊት ሆኖ በማያውቅ ሁኔታ እያደገ ነው።
ሳውተር እንደምትለው በተለይ የማህበራዊ ትስስር መድረኮች ለማስተዋወቂያ የሚሆኑ አዳዲስ ሞዴሎችን ለማግኘት ትልቅ ሚና አላቸው። በ2006 ዓመተ ምህረት ዋሽንግተን ዲሲ የሚገኘው የሞዴሊንግ ኤጀንሲ እንድትቀላቀልና ሞያዋን እንድታጎለብት የረዳት የኢንስታግራም ማህበራዊ ትስስር ገጿ መሆኑንም ትናገራለች። በሌላ በኩል ግን የተለመደውን የሞዴልነት መስፈርት አሟልተው የሚሰሩ ሞዴሎች ከትክክለኛ ሁኔታ የራቀ ወይም ሊሆን የማይችል ተስፋን የመፍጠር ቅሬታ እንደሚቀርብባቸው ይናገራሉ። ከነዚህ አንዷ በምዕራብ ዓለም ዕውቅና ያተረፈችው ራሽያዊ ሞዴል ቪላድ ሮስላያኮቫ ናት።
አዲስ የሆነ ልዩነት እየተፈጠረ ነው። እኔ እንደራሴ ሆኜ ነው የተፈጠርኩት። አሁን ደግሞ ሰዎች ስለራሳቸው ሰውነት ጥሩ ስሜት እንዳይሰማቸው በማድረግ ቅሬታ ይቀርብብኛል። ስለዚህ እኔን በመሆኔ ጥፋተኛ ነኝ ማለት ነው። በርግጥ ሁሉን ያማከለ ነገር እንዲሆን ፈልጋለሁ። ግን ይሄ በጣም የተወሳሰበና ውስጡ ብዙ ነገሮችን የያዘ ነው።
አንዳንዶች ለዚህ እንደምሳሌ የሚገልጹት የውስጥ ልብሶችን በማምረት የሚታወቀው ቪክቶሪያ ሲክሬት የተሰኘው ታዋቂ ድርጅት Angels በመባል ከሚታወቁት የረጅም ጊዜ ሞዴሎች ጋር መስራት ማቆሙ ነው።
I don't think that they should have canceled the
የበለጠ አካታች እንዲሆን ሌላ ማንነትም ማወቅ ይፈልጋሉ። ያ በጣም ደስ የሚል ነገር ነው።
ጊዜው ሲቀየር የፋሽን ኢንዱስትሪውም አብሮ እየተቀየረ ነው።
ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣጥር ሀገሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮሳት በሳተላይት NSS 1257 ዲግሪ ኢስት ላይ በትራንስፖንደር EAH 7 በዳውንሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በSEC 56ኛ በሲምቦል ሬት 45.0 MSYMS በdownlink polarization horizontal modulation DVB-S2 ወይም QPSK ያገኙናል። ጋቢና ቤ የአዲሱ ትውልድ ድምጽ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ለምሽት ያዝናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ማና ዘጋጅ ሰለሞን አባተ፣ አቀናባሪ ደሳለኝ መኮንን፣ እንዲሁም ሳተናግዳችሁ አመሻውት ስመኝሽ ቆየነን። ደሳለኝ ከሚጋብዘን የብስራት ሱራፌል ተሆኖይ ዜማ ጋር እተዋችኋለሁ። የነገ ሰው ይበለን። መልካም ምሽት። ሳልማክ ነው